ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት የእምነታችን ጉልበትና ኃይሉ እምን ላይ ነው የሚል ይሆናል። በሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ እስከ 10 ድረስ ሐዋርያው ጳውሎስ እንደዚህ ይላል። ትምክህት የሚያስፈልግ ነው? አይጠቅምም። ነገር ግን ከጌታ ወዳለው ራይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይ ከስጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። እንደዚህ ስላለው ሰው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። ልመካ በወድስ ሞኝ አልሆንም፣ እውነትን እላለሁና። ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቼዋለሁ። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ ሦስት ጊዜ ጌታን ለመንሁ፣ እርሱም ጸጋዬ በቃሃል ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። ዲኤል ሙዲ የተባለ የታወቀ የእግዚአብሔር ሰው ከዕለታት አንድ ቀን ከአንድ ጓደኛው ጋር በተገናኘበት ጊዜ ጓደኛው ያስተማረውን ሲናገር እንዲህ አለ። ጓደኛዬ በሚኖርበት ግቢ በአትክልቱ ውስጥ ቆመን በነበርንበት አንድ ምሽት ላይ ሁለት ልጆች ሲመጡ አየ። እነዚህ ልጆች እኛን እየተጠጉ ሲመጡ ጓደኛዬ እንዲህ አለ፣ በሁለቱ ልጆች መካከል ያለውን ልዩነት ተመልከት አለና አንደኛውን ልጅ በእጁ ወደ ላይ በማንሳት በቤቱ በራፍ ላይ ወደሚገኘው ምሰሶ መሳይ ነገር ላይ ያቆመዋል። ጓደኛዬ እጁን አጣጥፎ በልጁ ፊት ለፊት በመቆም ልጁን ከቆመበት ስፍራ ወደ ላይ እንጣጥ ብሎ ዘሎ ወደ እርሱ ጋር እንዲመጣ ይጋብዘዋል። ልጁ ምንም ሳይጠራጠር ቸር ብሎ እንጣጥ በማለት ሲዘል ጓደኛው በእቅፍ ይቀበለዋል። ሁለተኛውንም ልጅ እንደዚያው በዚያ በበራፉ እንጨት ላይ አቁሞ ልክ እንደዚያኛው ልጅ ዘለህና ይለዋል። ልጁ ዘሎ ወደ ሰውየው መምጣት ይፈራል። ደጋግሞ እያደፋፈረ ቢናገረውም ልጁ ሰውየውን ታምኖ መዝለል ያቅተዋል። ከዚያ ሰውየው ሄዶ ልጁን ካቆመበት እንጨት ላይ ያነሰዋል። በሁለቱ ልጆች መካከል ያለውን ልዩነት ታያለህን በማለት የሙዲ ጓደኛ ይጠይቀዋል። ልዩነቱ ምንድን ነው በማለት ጓደኛዬን ጠየቅኩት ይላል ሙዲ። እርሱም ሲመልስልኝ እንዲህ አለ አለ ሙዲ፣ የመጀመሪያው ልጅ ልጄ ነው፣ ሁለተኛው ግን የማን ልጅ እንደሆነ አላውቅም አለው። የመጀመሪያው ልጅ ከአባቱ ጋር ያለውን ግንኙነት በአባቱ እንዲተማመን እንዳደረገው፣ ሁለተኛው ልጅ ግን ሰውየው አባቱ ስላልሆነ ያንን ያለውን ነገር አምኖ ለማድረግ እንዳልቻለ በዚህ አሳየው። እምነት የግንኙነት ውጤት እንጂ በራሱ አለ የሚባል ነገር እንደሌለ አስተምሬያለሁ። እምነት የእምነት ማረፊያ ካደረግነው ነገር ጋር ካለ ግንኙነት የተነሳ የሚሰራ ነገር ነው እንጂ በራሱ ራሱን የቻለ ሕልውና ያለው ነገር አይደለም። የመንፈሳዊ እምነት ማረፊያ ብቸኛው ምክንያት እግዚአብሔር ነው። ከላይ በጠቀስኩት ታሪክ ያየናቸው ሁለቱ ልጆች ከቆሙበት ስፍራ መዝለል መቻል አለመቻላቸውን የወሰነው ዋናው ጉዳይ እንዲዘሉ ከጠየቃቸው ሰው ጋር ያላቸው ግንኙነት ነው። እግዚአብሔርን አምናለሁ የሚሉ ሰዎች በእግዚአብሔር የሚታመኑ ሁሉ እግዚአብሔር ለእኔ ማን ነው? ምኔ ነው? የእግዚአብሔር ማንነት ለእኔ እግዚአብሔርን ለማመኔ ወሳኝ ነው የሚል መረዳት በሕይወታቸው ያላቸው መሆን አለባቸው። ጌታ አምላክ እስራኤልን ከግብፅ ምድር ሲያወጣ ፈርዖንን በባሕር ውስጥ ካሰጠመው በኋላ ያላቸውን ድንቅ ቃል እንመልከት። እርሱም ይላል በዘጸአት ላይ ሲናገር፣ ያምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ በፊቱም የሚበጀውን ብታደርግ ትእዛዙንም ብታደምጥ ስርዓቱንም ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና አለ ይላል። እንድናየው የፈለግኩት በዚህ ውስጥ ያለው ቃል እኔ ፈዋሽህ እግዚአብሔር ነኝና አለ የሚለውን ነው። እግዚአብሔር ይህንን ያለበት አባባል በሰሚዎች ላይ የሚፈጥረው ምንድን ነው? ይህንን የተባረከ ተስፋ የሚሰጠው ይህንን ቃል ሲነገረው የሚሰማው ሰው በሰሚው ላይ ምን አይነት ነገር እንዲፈጠር ታስቦ ነው ይህ ነገር የሚነገረው? ይህ ድንቅ ቃል የሚያዘምር፣ የአምልኮ ምላሽ የሚያሰጥ፣ የሚያስደርግ እንደሆነ ብዙ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ጌታ አምላክ ይህንን ቃል ሲናገር የተናገረበት አነጋገር በዕብራይስጥኛው ያለው ትርጉም በቀጥታ ቢተረጎም እንዲህ ነው የሚለው፣ እኔ ያንተ ፈዋሽ ይሆዋ ነኝ፣ ወይንም እኔ ይሆዋ ያንተ ፈዋሽ ነኝ የሚል ነው። እግዚአብሔር ፈዋሽነቱን በማንነቱ ላይ የመሰረተ ይመስላል። ፈውስም ሆነ ከእግዚአብሔር ለሚገኘው ማንኛው መንፈሳዊ በረከትና ጥቅም ሁሉ መነሻ ምክንያቱና መሰረቱ እግዚአብሔር ማን መሆኑን ማወቅ ላይ ያለ ጉዳይ እንደሆነ እንመለከታለን። እግዚአብሔር ላንተ ማን ነው? ላንቺ ማን ነው? የእግዚአብሔር ማንነት ከእግዚአብሔር ለምናገኘው ለምንቀበለው ሁሉ ምክንያትና መሰረት እንደሆነ መረዳት ይኖርብናል። እምነትን ከእግዚአብሔር ማንነት እንድናያይዝ የሚያደርገን በመሆኑ እምነትን ከእግዚአብሔር ውጭ በምንም ነገር ላይ እንድንመሰረት አደርገን። እስራኤልን እኔ ፈዋሽህ ነኝ ያለው አምላክ ሕዝቅኤልን በሁለተኛ ነገሥት ምዕራፍ 20 ከቁጥር 1 እስከ 6 ላይ እንዴት እንደፈወሰው እንመልከት። በዚያም ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ፊቱንም ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ፣ አቤቱ በፊትህ በእውነትና በፍጹም ልብ እንደሄድሁ ደስ የሚያሰኝህንም እንዳደረግሁ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት፣ ተመልሰህ የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ እፈውስሃለሁ፣ በሦስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ አለው። ክብር ለእግዚአብሔር ይሁን። ሕዝቅያስ እንደሚሞት ሲነገረው ምን አደረገ? ነቢዩ ኢሳይያስ የመሞቱን መርዶ ካረዳው በኋላ ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ጸለየ። እኔ ፈዋሽህ ነኝ ወዳለው አምላክ ወደ እስራኤል ቅዱስ ልመናን አቀረበ። ሕዝቅያስ መፈወስን ሳይሆን የሚለምነው በጌታ ፊት የኖረውን ሕይወት እግዚአብሔር እንዲያስብለት ብቻ ነው የሚጠይቀው። ልመናው በፊቱ በተመላለሰበት አምላክ ፊት የቀረበ ልመና ሲሆን፣ ይህ ልመና ውድ አድማጮች በጌታ ማንነት ልቡ የተያዘ ሰው የሚለምነው ነው እንጂ ውድ አድማጮች መፈወስን ያስቀደመ ልመና እንዳልሆነ እናያለን። በሌላ አባባል የልመናው ኃይልና ጉልበት ያለው በሚለምነው አምላክ ፈቃድና ሥልጣን ላይ ስለሆነ የጸሎቱ ጉልበትና ምስጢር ያለው የሚለምነው ሰው ለማግኘት በሚሻው ነገር ላይ በማተኮሩ አይደለም። ይልቁንም የእግዚአብሔርን ሉዓላዊ ሥልጣንና ፈቃዱን ያከበረና ታላቅ ዕውቅና የሰጠ ሰው ልመና እንደሆነ እንመለከታለን። በመሆኑም በእግዚአብሔር ፈቃድ ስር ራሱን የጣለ ጌታ በፍጹም ነፃ በሆነው ፈቃዱ እንዲመራው የሚለምን ሰው ጸሎትን እናያለን። ኢሳውን ባውን ያፈሰሰ ባለበት የለመነው አምላክ ኢሳይያስን እንደገና ወደ ሕዝቅኤል ሲልከውና ያለን ቃሉ እንዲህ ይላል። ኢሳይያስ ወደ መካከለኛው ከተማ አደባባይ ሳይደርስ እግዚአብሔር ቃል እንዲህ ሲል መጣለት፣ ተመልሰ የሕዝቤን አለቃ ሕዝቅያስን እንዲበለው የአባቴ ዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ እንባህንም አይቻለሁ። እነሆ እፈውሳለሁ፣ በሦስተኛውም ቀን ወደ እግዚአብሔር ቤት ትመጣለህ፣ በዕድሜህም ላይ 15 ዓመት ጨምራለሁ። አንተንና ይህችን ከተማ ከአሶር ንጉሥ እጅ እታደጋለሁ፣ ስለ እኔም ስለ ባሪያዬም ስለ ዳዊት ይህችን ከተማ እጋርዳታለሁ። ሕዝቅያስ ታሞ ትሞታለህ ተብሎ በተባለበት ጉዳይ እያለቀሰ እግዚአብሔርን ሲማጸን፣ ውድ ወገኖቼ ከለመነው ልመና ያለፈ ነገር ሁሉ እግዚአብሔር ሲናገረው ሲያደርግለት ሲዘረጋለት ምሕረቱን ሲያሳየው እናያለን። ሕዝቅያስ በዚህ ስፍራ ላይ ከእግዚአብሔር ፈውስን የተቀበለበት እምነት በፈውስ ላይ ያነጣጠረ ነበርን ወይንስ በፈዋሹ በእግዚአብሔር ላይ ያተኮረ ነበር? ይህንን አስተዋይ የሆነ ልብ ይበለው። መንፈስ ቅዱስ ለሰዎች የሚሰጠው እምነት ምን አይነት እምነት ነው? የመንፈስ ቅዱስ የጸጋ ስጦታዎች ከሆኑት መካከል አንዱ ሆኖ የተገለጠው ስጦታ እምነት ነው። መንፈስ ቅዱስ ይህንን አይነት ስጦታ የሚሰጠው ሰው በቤተ ክርስቲያን የሰዎች ልብ ለወደቀበት፣ ሰዎች እግዚአብሔር መታመን ላቃታቸው ነገር መንፈስ ቅዱስ የእምነት ስጦታ በሰጠው ሰው አማካይነት ልባቸውን የሚደግፍ፣ በጌታ ያላቸውን መታመን የሚያበረታታ፣ የሰው ልብ እንዳይወድቅ የሚያንጽና የሚገነባ ጸጋ በሚያመጣ መልክ በቤተ ክርስቲያን ቅዱሳን እንዲያገለግሉ ለማድረግ የሚሰጥ ስጦታ ነው። መንፈስ ቅዱስ የሚሰጠው እምነት ለብዙ ነገሮች የሚውል ደግሞም በብዙ መንገዶች የሚገለጥ ሊሆን ይችላል። መንፈስ ቅዱስ ለሰዎች የሚሰጣቸውን ስጦታዎች የሚገልጥባቸው መንገዶችና ሁኔታዎች አንድ ወጥ የሆነ አሰራር የላቸውም። በተለያየ አሰራር ለተለያየ ሁኔታ መንፈስ ቅዱስ የቅዱሳንን ሕይወት በተጠሩበትና በዳኑበት የኪዳን ሕይወት እንዲኖሩ ለመርዳትና ለማገዝ በእምነት ሥራ ይገለጣል። ለእምነት ፍቅር አስፈላጊ ነው። የጌታ ቃል እንደሚያስተምረን በክርስቶስ ኢየሱስ ሆኖ በፍቅር የሚሠራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ስለሚል ገላትያ ምዕራፍ 5:6 ላይ የእምነት ማረፊያ የሆነው እግዚአብሔር በአንድ ሰው ሕይወት በመንፈስ ቅዱስ አማካይነት በእምነት ሲገለጥ በፍቅር የሚሠራ እምነት ሆኖ ይገለጣል ማለት ነው። በዚህ ጊዜ እምነት ከመንፈስ ቅዱስ እምነት የሚሰጠው ሰው ፍቅር ነው በተባለው በእግዚአብሔር በዚያ ሰው ሕይወት ውስጥ ለታመሙት፣ ለተጎሳቆሉት፣ ለደከሙትና ለዛሉት እንዲሁም ለተጠቁት የርኅራሄና የፍቅርን መንፈስ በዚያ ሰው ውስጥ በማድረግ ያ ሰው ፍቅር ነው በተባለው በእግዚአብሔር እየተነዳ እንዲጸልይላቸው፣ እንዲያበረታታቸው፣ እንዲደግፋቸው፣ እንዲያነሳሳቸው ሲያደርግ ይታያል። የእግዚአብሔር ፍቅር በልባችን የፈሰሰው በመንፈስ ቅዱስ ስለሆነ የመንፈስ ቅዱስ ስጦታዎች ሁሉ ሲሰሩ ምንጊዜም ፍቅር በሆነው በእግዚአብሔር መንፈስ ይሰራሉ። እምነት በፍቅር የሚሰራ እንጂ የሰውን አይምሮ የሰውን ልብ በሚያናውዝ ግራ በሚያጋባ በስጋት ውስጥ በሚጥል አሰራር አይሰራም። የመንፈስ ቅዱስ የጸጋ ስጦታ የሆነው እምነት በፍቅር እንጂ በፍርሃት አይሰራም። የሳተ ልብ ወይንም የሚያምን ልብ። ብዙ ሰዎች በስህተት ላይ የሚወድቁት ራሳቸውን የሚያስት እምነት ያልሆነ ልምምድ በመለማመድ ነው። መጽሐፍ ቅዱስ እንደሚነግረን ከሆነ በልምምድ እንዳየነው ብዙ ሰዎች የራሳቸውን ልብ ያስታሉ። በያዕቆብ ምዕራፍ 1:26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። ብዙ ሰዎች አንዳች ሳይሆኑ የሆኑ የሚመስላቸው ብዙ ጊዜ ራሳቸውን ስለሚያስቱ እንደሆነ እናያለን። እንዲህ የመሰሉ ሰዎች በቀላሉ የሚለከፉበት አንዱ የተሳሳተው ትምህርትና አመለካከት ከእምነት አንጻር አፍራሽ ምስክርነት ወይም ኔጌቲቭ ኮንፌሽን የሚለው ትምህርት ነው። በአፋችን የምንናገረው ሁሉ የመሆን ወይንም ቃሎቻችን የመፍጠር ኃይል አላቸው የሚል የተሳሳተ ትምህርት መቀበላችን ብዙዎቻችንን ያደህየ የቀን ቀጀታችንን ራይ አድርገን እንድንቀበል ያደረገ ያሳሳተን ትምህርት ነው። ይህንን ትምህርት የተቀበሉ ባንደበታቸው ስለ ድካማቸው፣ ስለ ህመማቸው፣ ስለ ችግራቸውና ድህነታቸው ማውራት አይፈልጉም። በጸሎታቸውም ሆነ በንግግራቸው ሁልጊዜ ብልጥግናን፣ ድህነትን እንዲሁም አሸናፊነትና ትልቅነትን በማውራት ያወሩት ሁሉ ታሪክ እንደሚሆን ያምናሉ። የሰው አፍ ሰውን ወዳጅ ሊያሳጣው ለመዋረድም ሆነ ለመከበር የሚያደርሰው ሊሆን ይችላል። ይሁን እንጂ ከእምነትና ከሃይማኖት አንጻር ውድ አድማጮች፣ ከእግዚአብሔር የሚገኙትን መንፈሳዊና ስጋዊ በረከቶች በአፋችን ስላልናቸው ስለተመኘናቸው እናገኛቸዋለን ብሎ ማመን ትልቅ ስህተት ነው። እንዲህ የመሰለውን አይነት እምነትና ልምምድ የሚለማመዱ ትልቁ ስህተታቸው ልባቸውና አፋቸው ያልታረቀበትን ከህይወታቸውና ከአካሄዳቸው ጋር ያልታረቀውን መንፈሳዊ ብልጥግናና በረከት በቃላቸው ብቻ እነርሱ ስላሉ ብቻ ስለተመኙ እንደሚያገኙ ማመናቸው ነው። በምሳሌ 16 7 ላይ የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ በርሱና በጠላቶቹ መካከል ስንኳ ሰላምን ያደርጋል ሲል፣ አካሄዳችን እግዚአብሔርን ሳያስደስት መንገዳችንን ከጌታ ጋር ሳናደርግ የበረከትን ህይወት ማየት አንችልም። እግዚአብሔር ለእስራኤል ፈዋሽ እንደሆነ የተናገረበት ምክንያቱ ምንድን ነው? እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላመጣሁትን በሽታ ላደርስብህም እኔ ፈዋሽህ እግዚአብሔር ነኝና አለ ይላል። እግዚአብሔርን ሳንታዘዝ፣ ቃሉን ሳንጠብቅ፣ በፊቱ የሚበጀውን ሳናደርግ፣ ውድ ወገኖቼ፣ እንደ ግብፃውያን እየተመላለስን ግብፃውያን ላይ ከመጣ በሽታ አድነኝ እንዴት ማለት ይቻላል? እንደ ሥጋውያን እየተመላለስን እግዚአብሔርን ባርከኝ እንዴት ማለት እንችላለን? መጽሐፍ ቅዱስ አፍራሽ ንግግሮች ስለ ራሳቸው የተናገሩ የእግዚአብሔር ሰዎች ብቻ ሳይሆኑ በመጽሐፍ ቅዱሳችን ስንመለከት እግዚአብሔር በነቢያቱም አፍ ራሱ ሲናገር እንኳን አፍራሽ ንግግሮች በብዙ መጽሐፍ ቅዱስ ውስጥ ይታያሉ። የጌታችን ኢየሱስ ክርስቶስ የመከራው ጸሎት የተጠቀሰበት የዳዊት መዝሙር በምዕራፍ 2 ቁጥር 6 ላይ እንደዚህ የሚል ቃል በዚያ ውስጥ ተጽፎበት እናገኛለን። እኔ ግን ትል ነኝ፣ ሰውም አይደለሁም፣ የሰው ማላገጫ፣ በሕዝብም የተናቅኩ ነኝ። ይህ መዝሙር ትንቢትን የቀላቀለ ቅኔ የሚታይበት መዝሙር ነው። ይህ በእግዚአብሔር መንፈስ በመንፈስ ቅዱስ የተነገረ መዝሙር ነው። የእምነት ስጦታ በሚሰጠው በመንፈስ ቅዱስ አማካኝነት እንዲህ የመባሉ ምስጢር የስህተት እምነት አስተማሪዎች የሚያስተምሩትን ትምህርት ዋጋ የሚያሳጣው አይደለምን? የእግዚአብሔር ሰዎች ራሳቸውን ዝቅ ለማድረግ በጌታ ፊት በማዋረድ የሚጸልዩት ጸሎት ዛሬ የለም። ዛሬ ማቅራራት፣ መፈከር፣ ጉራ፣ ቸርቸራ ነው። ከላይ ያየነው ሕዝቅያስ እንደሚሞት ቤቱን እንዲያዘጋጅ የተናገረው እግዚአብሔር አልነበረምን? ትሞታለህ ያለው። ይህ አፍራሽ የሆነ በነቢዩ በኢሳይያስ የተነገረው ትንቢት ሕዝቅያስን ወደ ንስሐ የመራው የጌታ ቃል አልነበረምን? ከላይ እንዳልኩት ብዙ ሰዎች ልባቸውን እንዲያስቱ የማሳቻ መሳሪያ የሆነ ቃል እየሰጠናቸው ንስሐ እንዳይገቡ፣ የጌታን ማስጠንቀቂያና ምክር እንዳይሰሙ፣ በንስሐ የሚገኘውን ፈውስ እንዳይቀበሉ፣ እንዲሁ የእግዚአብሔርን ቃል እንደ ኤርምያስ ዘመን ነቢያት እየሰረቀ እንዲሁ ትፈወሳለህ እያለን፣ ቃሉን ተናገረው በለው ይሆንልሃል እያለን ሰዎችን ስተን እያሳተን ከምናደርገው መንገድ እግዚአብሔር ይመልሰን። እግዚአብሔርን በመፍራት ከዚህ ውርደትን ካለበሰን ወንጀለኛ ትምርታችን እንመለስ። ትሞታለህ የተባለው ሕዝቅያስ ያልሞተው አልሞትም እያለ በብሉይ ኪዳን የሚገኙትን የአምላካችንን ቃሎች እየደጋገመ በመናገር ሳይሆን ሄዳ ነው። ወደ ግድግዳ ፊቱን አዙሮ ባልጋው ላይ ተኝቶ እያለ ስቅስቅ ብሎ እያለቀሰ የእግዚአብሔርን ምሕረት በመሻቱ ነው። በለው ይሆንልሃል ጥንቆላ መሳይ በሆነ የስተት እምነት ወናና የናወዘ ሕይወት የምትኖሩ ወገኖቼ የንስሐ ጥሪ ወደሚሰማበት የወንጌል እውነት ተመለሱ። ነቢያቶቻችሁ አያስቷችሁ። በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ሐዋርያው ጳውሎስ ሦስተኛ ሰማይ ሄዶ በመምጣቱ ቀደም ብዬ ባነበብኩላችሁ በክፍል ላይ የሚናገረውን ስንመለከት ትልቅ ትምህርት እናገኛለን። ሐዋርያው ጳውሎስ በትዕቢት እንዳይያዝ የሰይጣን መልእክተኛ እንደተሰጠው ክፍሉ ይናገራል። ይህ የሰይጣን መልእክተኛ የሕይወቱን ደካማነት በማሳየቱ ተቸግሮ ከርሱ እንዲለይለት ጌታን 3 ጊዜ ሲለምነው እንመለከታለን። ለጸሎቱ መልስ ጌታ ከሰጠው በኋላ ሐዋርያው ጳውሎስ የሚለውን እንመልከት። እርሱም ጸጋዬ በቃል ኃይሌ በድካም ይፈጸማልና አለኝ። እንግዲያስ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ሐዋርያው ጳውሎስ ውድ አድማጮች በድካሙ መመካቱ ድካም አመጣበት ወይንስ የጌታን ጸጋና ኃይል እንዲሰራበት አደረገው? የጌታ ጸጋ ከስጋ ለሆነና በስጋ ለሚሆን ነገር የሚሰራ አይደለም። በሰው የሚመካ እርጉም ይሁን ነው የሚለው የእግዚአብሔር ቃል። የሚመካ በእግዚአብሔር ይመካ የሚለው የአዲስ ኪዳኑ እውነት ውድ ወገኖቼ የእምነታችን ሁሉ ይዘትና ጥራት የሚለካ የሚመዝን አሲድ ቴስት ነው። የጌታ ጸጋና የኃይሉ ሥራ ለመንፈሳዊ ሕይወት እንጂ ለሥጋዊ ሕይወት የሚሆን አይደለም። ሐዋርያው ጳውሎስ የራስን ማንነት የሚያይበት አስተያየት አፍራሽ ወይም ኔጌቲቭ ኮንፌሽን ከሚባለው ትምህርት ጋር ሲታይ የተለየ ነገር እንድናስብ ያደርገናል። እንዴት ሐዋርያው ጳውሎስ በድካሙ ይመካል? በብዙ ደስታ እንዴት በድካሜ ይመካለው ይላል? ለድካሙ ዕውቅና እንዴት ይሰጣል? ይህን ነገር በማድረጉ ሐዋርያው ጳውሎስ ተሳስቷልን? ይህ እግዚአብሔር ባሪያ ሦስተኛ ሰማይ ሄዶ እንዲህ አለ፣ እኛ ግን ካለንበት ሰፈር ሳንወጣ ጣሪያ ያለፈ የከነፈ ትምክህት እንናገራለን። ይህ ሰው ሦስተኛ ሰማይ ሄዶ ሰዎች ያላዩትን ያየ ያልሰሙትን የሰማ የሚያስደንቅ መንፈሳዊ ልምምድ የተለማመደ ነው። ነገር ግን በብዙ ደስታ በድካሜ ልመካ እወዳለሁ አለ። የሥጋ ትምክህት ጉረኝነት ባለበት ቦታ፣ የሥጋዊ ፍላጎት በሰለጠነበት ቦታ ጸጋ ይጎለናል እንጂ የእግዚአብሔር ኃይል በሕይወታችን አያድርብንም። በክርስቶስ ኢየሱስ ያለውን ለማግኘት እንደ ተጠራን የምናውቅ ሁሉ በሐዋርያት ናፍቆትና ምስክርነት እንጂ በሐሰተኛ አስተማሪዎች እምነትና ምኞት ሕይወታችን መቃኘት የለበትም። ሐዋርያት ለእነርሱ ረብ የነበረውን እንደ ጉድፍ እየቆጠሩ የኋላቸውን እየረሱ ወደፊት እየተዘረጉ ይኖሩ የነበሩበት ምክንያት አንድ ብቻ ነው። እርሱም ክርስቶስን ማግኘትና በክርስቶስ መገኘት ብቻ ነው። በፊልጵስዩስ ምዕራፍ 3 ከቁጥር 7 እስከ 11 ላይ ሐዋርያ ጳውሎስ እንዲህ ይላል፣ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስንም ማገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ለደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። የእኛ ምኞት ምንድን ነው? የእኛ ትምክህት ምንድን ነው? ሐዋርያቶች በዚህ ቦታ ላይ በተለይ ጳውሎስ የሚናገረውን ልብ እንበል። ለእርሱ ረብ የነበረውን ሁሉ እንደ ጉዳት እንደ ጉድፍ የቆጠረ ነው በክርስቶስ ያለውን ለማግኘት። እውነተኛ እምነት እንዲኖረን የምንፈልግ ሁሉ፣ ከተሳሳተ እምነት ለመውጣት የምንሻ ሁሉ ይህንን ልብ እንበል። የሰውን ልብ ከሚያስት እምነት በመዳን ክርስቶስን በመምሰል እየኖርን ወደ ክርስቶስ ሙላት ለመድረስ የምንሻ ከሆነን ምኞታችን የተስተካከለም የሆነው ኢየሱስ ባለበት ያለውን ስንሻ፣ በምድር ያለውን ሳይሆን የክርስቶስን መነሻና መድረሻ የክርስትና መነሻና መድረሻ ወደ ሆኖ ሰማይ እግዚአብሔር ልባችንን ሲያቀና እንደሆነ ልብ እንበል። የሰማነውን እግዚአብሔር ለመታነጻችን ለመዳናችን ያድርግልን። በጌታ በኢየሱስ ክርስቶስ ስም አሜን።